The Voice of America.
ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሰለሞን አባተ ነኝ። ከዘጠኝ ሰዓታት ባነሰ ጊዜ በሚከፈተው የነገው የኢትዮጵያ ምርጫ ላይ አምስት ተጨማሪ የምርጫ ክልሎች ውስጥ ድምጽ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። አምስቱ ድምጽ የማይሰጥባቸው ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልሎች ውስጥ የሚገኙ መሆናቸው ተገልጿል። በእነዚህ ተጨማሪ የምርጫ ክልሎች ላይ ድምጽ የማይሰጥበት ምክንያት በሶስቱ ሰማያዊ ሳጥኖች በህገወጥ መንገድ በመከፈታቸው፣ በአንዱ የአስፈጻሚዎች እጥረት በመኖሩና በሌላኛው ደግሞ አንድ የግል እጩ ቅሬታ በማቅረቡ መሆኑን ቦርዱ አስታውቋል። ምርጫ ቦርድ ዛሬ የሰጠውን መግለጫ የተከታተለው ኬኔዲ አባተ ተከታዩን ዘግቧል።
የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫው ዋዜማ በሰጠው መግለጫ በአማራና በኦሮሚያ ክልሎች በሚገኙ አምስት የምርጫ ክልሎች ላይ በነገው ዕለት ድምጽ እንዳይሰጥ መወሰኑን አስታውቋል። ከነዚህም ሶስቱ የምርጫ ክልሎች በአማራ ክልል የሚገኙ ሲሆኑ በእነዚህ የምርጫ ክልሎች ሰማያዊ ሳጥኖች ወይም ብሉ ቦክስ በመባል የሚታወቁት የድምጽ መስጫ ወረቀቶችን የያዙ ሳጥኖች ተከፍተው መገኘታቸውን ቦርዱ ገልጿል። ይህ ተግባር በጥብቅ የተከለከለ ወንጀል ነው ያሉት የቦርዱ የኮሙኒኬሽን ኃላፊ ሶሊያና ሽመልስ በእነዚህ የምርጫ ክልሎች የድምጽ መስጠት ሂደቱ ወደ ጳጉሜ 1 እንዲዛወር መወሰኑን ገልጸዋል።
ደንቢያ ምርጫ ክልል የምርጫ ሳጥኖቹ ሰማያዊ ብሉ ቦክሶች ተከፍተው፣ ሰማያዊ ብሉ ቦክሶቹ መከፈታቸው ብቻ አይደለም ውስጣቸው ያለው ደግሞ የድምጽ መስጫ ወረቀትን የሚያሳየው ቡክሌት ራሱ ተከፍቶ ቡክሌት ውስጥ ያለውን ነገር አይተው ተገኝቷል። ስለዚህ ሶስቱ አስፈጻሚዎች ለፌደራል ፖሊስ ደብዳቤ ጽፈናል፣ ምርመራ እንዲደረግ። የድምጽ መስጫ ወረቀቱን መክፈት በጣም በህግ የተከለከለ ጥብቅ የወንጀል ተግባር ነው። ያንን በማድረጋቸው የአስፈጻሚዎችን ልከናል። ስለዚህ ደንቢያ ኮንስቲቱንሲ ላይ ምርጫ እናካሄድ አንደኛው ማለት ነው። ተውለደሬ 1 እና 2 በተመሳሳይ ብሉ ቦክስ ተከፍቶ ውስጡ ያሉ እጩዎች እነማን እንደሆኑ ውስጡ ያለው የድምጽ መስጫ ወረቀት ላይ እገሌ እጩ አለ እገሌ እጩ የለም ፓርቲዎች ኮምፕሌንት ስላደረጉ እዩ ተብለን ነው ተብሎ ተከፍቷል። ስለዚህ ተውለደሬ 1 እና 2 ነገ ድምጽ አይሰጥም፣ ሰስፔንድድ ነው።
ሌሎች ነገ ድምጽ የማይሰጥባቸው ሁለት የምርጫ ክልሎች ደግሞ በኦሮሚያ ክልል የሚገኙ ናቸው። በእነዚህ የምርጫ ክልሎች ድምጽ የማይሰጠው በአንደኛው የአስፈጻሚዎች እጥረት በመኖሩ፣ በሌላኛው ደግሞ በግል የሚወዳደሩ አንድ እጩ በምርጫው ላይ እንዳልተካተቱ በመግለጽ ቅሬታ በማቅረባቸው እንደሆነ ነው ሶሊያና ሽመልስ የገለጹት።
ግንደበረት ኦሮሚያ ላይ ነገ ድምጽ አይሰጥም፣ እሱም ጋር ድምጽ የማይሰጠው የአስፈጻሚዎች እጥረት ነበረ። የአስፈጻሚዎች እጥረት ከመኖሩ በተጨማሪ ደግሞ ወረዳው በራሱ አስፈጻሚዎችን አሰልጥኖ ሊስት አውጥቶ ለማስፈጸም ሊያሰማራ ሲል ስላገኘ ነው ግንደበረት ላይ ድምጽ አናሰጥም ማለት ነው። የመጨረሻው ነገሌ ኦሮሚያ ላይ ጉጂ ነው። እሱ እንኳን የትላንትና አንድ የግል እጩ ተወዳዳሪ በኮንስቲቱንሲው ላይ ተመዝግቤ ነበረ እና ይህንን ሰርተፍኬቴን ይዤ መጥቻለሁኝ፣ ግን ባለቱ ላይ አልታይም ባወጣችሁት ዝርዝር ላይ ብሎ ጥያቄ አቅርቦ ነበር። ስለዚህ እሱ መጣራት ስላለበት ነገሌ ወደ ጳጉሜ አንድ ከሚሻገሩት መካከል አንዱ ሆኗል ማለት ነው።
በተጨማሪም በመተማ በሲቄ 1ና ሲቄ 2 የምርጫ ክልሎችም ሰማያዊ ሳጥኖች መከፈታቸውን የቦርዱ የኮሙኒኬሽን ኃላፊ ሶሊያና አረጋግጠዋል። ይሁንና በመተማ ሳጥኑ ከመከፈቱ ውጭ የድምጽ መስጫ ወረቀቶች ማሸጊያዎች ባለመከፈታቸው፣ በሲቄ 1ና 2 ደግሞ ሳጥኑ በመሰበሩ ምክንያት ሳጥን ለመቀየር በህጋዊ መንገድ በመከፈታቸው ምክንያት የድምጽ መስጠት ሂደቱ እንደሚከናወን ተናግረዋል። ድምጽ እንዳይሰጥባቸው ዛሬ ቦርዱ ውሳኔ ያሳለፈባቸውን አምስት የምርጫ ክልሎች ጨምሮ በአጠቃላይ በ69 የምርጫ ክልሎች ላይ በነገው ዕለት ድምጽ አይሰጥም። የተወሰኑ ፓርቲዎች እጩ እንዲቀየርላቸው ጠይቀው እንደነበረም የጠቆሙት የቦርዱ የኮሙኒኬሽን ኃላፊ ሶሊያና ሽመልስ፣ ይሁንና ከዚህ ቀደም የተሰጣቸውን እድል ሳይጠቀሙ አንድ ቀን ከቀረው በኋላ የመጡ ጥያቄዎች በመሆናቸው ቦርዱ አልተቀበለም ብለዋል። በኢትዮጵያ ለስድስተኛ ጊዜ ለሚካሄደው ሀገራዊ ምርጫ ነገ ሰኔ 14 ከማለዳው 12 ሰዓት ጀምሮ ድምጽ መስጠት እንደሚጀመር ቦርዱ አስታውቋል። በጠቅላይ ሚኒስትር አብይ አህመድ የሚመራው የብሔራዊ ምርጫ ደህንነት ስትራቴጂ ማዘዣ ለምርጫው ስኬታማነት የተደረገውን የመጨረሻ ዝግጁነት በተመለከተ ዛሬ ጠዋት መወያየቱን የገለጹት ጠቅላይ ሚኒስትሩ መንግስት ለሰላማዊና ዴሞክራሲያዊ የምርጫ ቀን በቂ ዝግጅት ማድረጉን በትዊተር ገጻቸው አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። መራጮች ሁሉ ድምጾቻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለስልጣናት የፖለቲካ መሪዎችና ደጋፊዎቻቸውን እንዲያረጋግጡ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሰኔ 14 ከምታካሄደው ምርጫ በፊት አሳስባለሁ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አሰምተዋል። ከዋና ጸሐፊው ቃል አቀባይ ቢሮ ትናንት የወጣው መግለጫ ምርጫው እየተካሄደ ያለው ፈታኝ በሆኑ የፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑን ዋና ጸሐፊው መጠቆማቸውን አመልክቷል። በጉዳዩ ውስጥ ያሉ ወገኖች ሁሉ ከሁከትና ሁከትን ከማነሳሳት አድራጎቶች እንዲቆጠቡም ዋና ጸሐፊው ጥሪ ማስተላለፋቸውን መግለጫው ተናግሮ ምርጫው ውስጥ ያሉ መሪዎችና ተሳታፊዎች ሁሉ ማህበራዊ አብሮነትን እንዲያራምዱና የጥላቻ ንግግሮችን እንዲያስወግዱ እንደሚያበረታቱ ገልጸዋል። ማንኛቸውም ከምርጫው ጋር የተያያዙ ውዝግቦች በንግግርና በተደነገጉት የሕግ መስመሮች ብቻ እንዲፈቱም ዋና ጸሐፊ አንቶኒዮ ጉቴሬሽ በአጽንኦት ጠይቀዋል። ዛሬ የታሰበ ያለው የዓለም የስደተኞች ቀን ስደተኞች እየተጋፈጧቸው ስላሉ መከራዎች ርህራሄና መረዳትን ለማዳበር እንዲሁም ሕይወታቸውን ለማቋቋም በሚያደርጉት መፍጨርጨር ውስጥ ላላቸው ብርታትና ጥንካሬ ዕውቅና ለመስጠት የታሰበ መሆኑን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ባወጡት መግለጫ ሁከትን ማሳደድና ጦርነትን ለመሸሽ የተገደዱ በሚሊዮኖች የሚቆጠሩ ሰዎችን ድፍረትና ሰብዕና ከፍ የምናደርግበትን የዛሬውን የዓለም የስደተኞች ቀን በዓለም ዙሪያ እያሰቡ ካሉ ጋር ሁሉ እቀላቀላለሁ ብለዋል። መጎሳቆሉን በሰብአዊ እርዳታና ማስፈርን ጨምሮ ለስደተኞች ዘላቂ መፍትሄዎችን ለማግኘት የሚደረጉ ጥረቶችን በእጥፍ የማጠናከር ጥረቶችን የመደገፍ የተቀደሰ ቁርጠኛነታችንን በድጋሚ ያረጋግጣለሁ ብለዋል ፕሬዚደንት ባይደን አክለው። በተጨማሪም ለስደት ምክንያት የሆኑ እየተካሄዱ ያሉ ግጭቶች የሚሰክኑበትን ሁኔታ የሚፈልጉ ዲፕሎማሲያዊ ጥረቶችንም እንደሚያጠናክሩ የአሜሪካው ፕሬዚደንት አስታውቀዋል። ሀገሮች በኮቪድ-19 ምክንያት እገዳዎችን በጣሉበት ሁኔታ ዛሬ ያለው የስደት ቁጥር እጅግ የበዛ መሆኑን UNHCR አመልክቷል። በዓለም ዙሪያ ያለው የስደት ቁጥር በአውሮፓ ዓመት 2019 ከነበረበት 79.5 ሚሊዮን እጅግ ከፍተኛ የተባለ ቁጥር ነበር፣ ባለፈው ዓመት ወደ 82.4 ሚሊዮን ማሻቀቡን UNHCR ጠቁሟል። ከተሰደዱት መካከል ወደ 48% የሚሆኑት ወይም ወደ ግማሽ የሚጠጉት ሕፃናት ወይም ታዳጊ ወጣቶች መሆናቸውንም ረዳት ከፍተኛ ኮሚሽነሩ ጂሊያን ትሪግስ ለቪኦኤ ተናግረዋል። ከእያንዳንዱ ስደተኛ ጀርባ የተጨበጠ የመፈናቀል የእንግልትና የመከራ ታሪክ አለ ብሏል UNHCR። የዓለም የስደተኞች ቀን መታሰብ የጀመረው ከፍተኛ ኮሚሽነሩ የተመሰረተበትን 50ኛ ዓመት ባሰበበት በአውሮፓ የዘመን አቆጣጠር በ2001 ዓመተ ምህረት ማለትም የዛሬ 20 ዓመት ነበር። በሌላ በኩል ትግራይ ውስጥ የተከሰተውን ግጭት ተከትሎ በሰሜን ትግራይ የስደተኞች መጠለያዎች ይኖሩ የነበሩ የኤርትራ ስደተኞችን ወደ ደቡብ ትግራይና ሌሎች አካባቢዎች እያዛወረ መሆኑን የኢትዮጵያ መንግስት አስታውቋል። በትግራይ ጦርነት ምክንያት በስደተኞች ላይ የደረሰውን ጉዳት አሃዝ በቅርቡ ይፋ እንደሚያደርግ የስደተኞችና ከስደት ተመላሾች ኤጀንሲ ገልጿል። ኢትዮጵያ ውስጥ የሚኖሩ የኤርትራ ስደተኞች ግን በተለይ ከትግራዩ ክስተት ወዲህ ያላቸው ስጋት መጨመሩን የጠቆሙት የኤጀንሲው ዋና ዳይሬክተር አቶ ተስፋሁን ጎበዛይ ለስደተኞቹ ይደረግ የነበረው ድጋፍም መቀነሱን ተናግረዋል። ከኢትዮጵያ የተጠናቀረ ሰፊ ዘገባ ከዜናው ቀጥሎ ይቀርባል። በዓለም ዙሪያ ከ2 ቢሊዮን በላይ የኮቪድ-19 መከላከያ ክትባቶች መሰጠታቸውን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ባወጣው ሪፖርቱ አስታወቀ። 178 ሚሊዮን ሰው ለኮሮና ቫይረስ መጋለጡንና 4 ሚሊዮን ሰው በኮቪድ-19 መሞቱንም ማዕከሉ አክሎ ጠቁሟል። በሌላ በኩል ለመጪው የቶኪዮ ኦሊምፒክ ጃፓን የገባ ዩጋንዳዊ አትሌት ኮሮና ቫይረስ እንደተገኘበት አሶሺየትድ ፕሬስ ዛሬ ዘግቧል። 9 አባላት ያሉት የዩጋንዳ ኦሊምፒክ ቡድን ከመነሳቱ በፊት ሁሉም የተከተቡ እንደነበርና ሌሎቹ 8ቱ ቫይረሱ እንደሌለባቸው መረጋገጡን የጠቆመው የኤፒ ዘገባ ስሙ ያልተገለጸው አትሌት ወደ ነጥሎ ማቆያ መግባቱን አመልክቷል። ይህ በእንዲህ እንዳለ በኮቪድ-19 ምክንያት ከግማሽ ሚሊዮን በላይ ቁጥር የሞተባት ሀገር በመሆን ብራዚል ዩናይትድ ስቴትስን ተከትላ 2ኛ መሆኗን የሀገሪቱ የጤና ሚኒስትር ማርሴሎ ኬሮጋ ዛሬ ባወጡት ትዊት አስታውቀዋል። ጊኒ ውስጥ ባለፈው የካቲት ተከስቶ 12 ሰው የገደለው የኢቦላ ወረርሽኝ በይፋ መቆሙን የዓለም የጤና ድርጅት ዛሬ አስታውቋል። ድርጅቱ የዛሬውን መግለጫ ያወጣው በዓለም አቀፍ መመዘኛዎች መሰረት የመጨረሻው ተጋላጭ ከተመዘገበባት ቀን አንስቶ ለ42 ቀናት ከጠበቀ በኋላ ነው። የዛሬ 7 ዓመት ምዕራብ አፍሪካ ውስጥ ጊኒን ጨምሮ 3 ሀገሮች ውስጥ የተከሰከሰውና ለሶስት አመታት የቆየው ወረርሽኝ ከ11300 በላይ ሰው መግደሉ ተመዝግቧል። በመጨረሻም ክብራትና ክብራን ለነገ ማለዳ የምርጫ ዕለት ቀጥታ ስርጭት መልእክት አለን። የአሜሪካ ድምጽ ያማርኛ ዝግጅት ክፍል ነገ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም ነገ ሰኔ 14 2013 ዓመተ ምህረት ከጠዋቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ይዘንላችሁ የምንቀርበውን የአንድ ሰዓት ልዩ ቀጥታ ስርጭት በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርትስ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብሳይታችንና በማህበራዊ ገጾቻችንም ስርጭቱን በቀጥታ መከታተል ይቻላል። አዳዲስ መረጃዎችን በደረሱን ጊዜ ገጾቻችንን እያደስን ለውጦችን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምጽ። ክቡራትና ክቡራን አድማጮች፣ ለዜና የተያዘው ጊዜ አበቃ። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ።